ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው ስርጭት ክፍል የሚቀርብላችሁን የሚያዝያ 11 2009 ዓ.ም የረቡዕ ዕለት ዝግጅታችንን ነው። በዛሬው ዝግጅታችን እንደተለመደው የቅድስት መንበርንና ከቅድስት መንበር ጋር ተያያዥነት ያላቸውን ዜናዎችን እንዲሁም ከዓለም ዙሪያ ያገኘናቸውን ትኩስ ዜናዎችን እናቀርብላችኋለን። አብራችሁን በመሆን ዝግጅቶቻችንንም እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅታችን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቅዱስ ጴጥሮስ አደባባይ ለሚገኙ ምዕመናንና የአገር ጎብኚዎች የጠቅላላ አስተምሮ እንደሚያደርጉ ይታወቃል። በዛሬው ዕለት ማለትም በሚያዝያ 11 2009 ዓ.ም ያስተላለፉት አስተምሮ ትኩረቱን ቅዱስ ሐዋርያ ጳውሎስ ወደ ቆሮንቶስ ሰዎች በጻፈው መልእክቱ ከምዕራፍ 15 ከቁጥር 1 እስከ 5 ላይ በተጠቀሰው የክርስቶስ ከሙታን መነሳት በሚያወሳው የመጽሐፍ ቅዱስ ክፍል ላይ ያተኮረ አስተምሮ ማድረጋቸውም ታውቋል። ክቡራንና ክቡራት አድማጮቻችን፣ ቅዱስነታቸው በዛሬው ዕለት ያስተላለፉትን የጠቅላላ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። እንድትከታተሉን ከወዲሁ እንጋብዛለን። የተወደዳችሁ ወንድሞቼና እህቶቼ እንደምን ዋላችሁ? ዛሬ እዚህ የተገኘነው ባከበርነውና በሥርዓተ አምልኳችን እያከበርነው በምንገኘው በዓለ ትንሣኤው ብርሃን ተሞልተን ነው። ስለዚህም የክርስቲያን ተስፋ በሚል አርዕስት ጀምረነው የነበርነውን ትምህርተ ክርስቶስ በመቀጠል ዛሬ ደግሞ ቅዱስ ሐዋርያ ጳውሎስ ወደ ቆሮንቶስ ሰዎች በጻፈው የመጀመሪያው መልእክቱ በምዕራፍ 15 ከቁጥር 1 እስከ 5 ላይ ተመስርቼ ተስፋችን ስለ ሆነውና ከሙታን ስለ ተነሣው ጌታችን ኢየሱስ ክርስቶስ ልነግራችሁ እወዳለሁ። ሐዋርያው ጳውሎስ በቆሮንቶስ ማኅበረሰብ ውስጥ የነበረውን ጥርጣሬና ውይይት መሃል የነበረውን ችግር ለመፍታት ይፈልጋል። በዚህም መልእክት ውስጥ በቀዳሚነት ተጠቅሶ የምናገኘው የኢየሱስን ከሙታን መነሳት ሲሆን፣ ምናልባትም ይህ አርዕስት በጣም አስፈላጊና ዋነኛው በመሆኑ ሊሆን ይችላል። እንዲያውም ቀሪዎቹ ነገሮች ሁሉ በዚህ ቅድመ ሐሳብ ላይ የተመሠረቱ ናቸው። ጳውሎስ ለክርስቲያኖቹ እንደ አንድ ጥበበኛ የሆነ ሰው በመሆን ያቀረበላቸው አስተንትኖ ሳይሆን፣ ነገር ግን በማይታበል ሁኔታ ተጨባጭ በሆነ ነገር ላይ ተመስርቶ ቀለል ባለ ሁኔታ በአንዳንድ ሰዎች ሕይወት ውስጥ ጣልቃ በመግባት በማያወላዳ መልኩ አስተንትኖውን ይጀምራል። ክርስትናችን የተወለደው ከዚሁ ነው። ይህም አንድ ርዕዮተ ዓለም አይደለም። ይህም አንድ የፍልስፍና ሥርዓትም አይደለም። ነገር ግን ከመጀመሪያዎቹ የኢየሱስ ደቀ መዛሙርት የተመሰከረ ከአንድ አጋጣሚ የተጀመረ የእምነት ጉዞ ነው እንጂ ክርስቶስ ስለ ኃጢአታችን ሲል ሞቶ ተቀበረ፣ በሦስተኛው ቀን ከሙታን ተነሣ፣ እንዲሁም ለጴጥሮስና ለአሥራ ሁለቱም ታየ በማለት ጳውሎስ በዚህ መልኩ አጠቃሎታል። ሞቶ ተቀብሮ ከሙታን ተነሥቶአል፣ መነሳቱም ለሌሎች ተገልጿል። ስለዚህ ኢየሱስ በሕይወት አለ ማለት ነው። ይህም ነገር እውነት ነው። ይህም የክርስትና መልእክት ዋነኛው ፍሬ ነው። በተለይም ሐዋርያ ጳውሎስ የመጨረሻውን የፋሲካ ምስጢር የሆነውን የኢየሱስ ከሙታን መነሳት ጠንከር ባለ ሁኔታ እንደ ገለጸ ሁሉ እኛም ይህንን የእምነታችን ማዕከል የሆነውን አጋጣሚ ማብሰር ይኖርብናል። ሞቶ ነበር፣ ነገር ግን ተነስቷል። እምነታችንም የተወለደው በትንሣኤ ቀን ነው። የኢየሱስ ተሰቅሎ መሞቱ ከእምነት ጋር የተያያዘ ነገር ሳይሆን፣ ነገር ግን አንድ እውነተኛ ታሪክ ነው። በአንጻሩ ግን ከሙታን መነሳቱ ግን እምነታችን ነው። እምነታችን የተወለደው በፋሲካ ቀን ጎህ ሲቀድ ነው። ጳውሎስ ኢየሱስ ከሙታን ከተነሳ በኋላ የተገለጸላቸውን ሰዎች ይጠቅስልናል። በዚህም ኢየሱስ ከሙታን ከተነሳ በኋላ የተገለጸላቸውን ሰዎች በመዘርዘር በመጀመሪያ ለጴጥሮስ፣ ለአስራ ሁለቱ ደቀ መዛሙርት፣ ከአምስት መቶ ለሚበልጡ ተከታዮቹና ለያዕቆብ እንደ ተገለጸ በመተንተን በመጨረሻም እንደ ጭንጋፍ ለሆንኩ ለእኔ ታየኝ በማለት ለእኛ አንድ ትንሽ የማጠቃለያ ሐሳብ ይሰጠናል። ጳውሎስ ይህንን ቃል የተጠቀመው ድራማዊ ከሚመስለው የግል ሕይወቱ ታሪኩ ላይ በመመርኮዝ ነው። የቤተ ክርስቲያን አገልጋይ አልነበረም። ነገር ግን በእብሪት የተሞላ የቤተ ክርስቲያን አሳዳጅ ነበር እንጂ። በደማስቆ መንገድ ላይ ከኢየሱስ ጋር ከመገናኘቱ በፊት ጳውሎስ ሁሉም ነገር በጥሩ ሁኔታ እየተጓዘ መስሎት አምኖ ተግባሩን ያከናውን ነበር። ለምንድን ነው አሳዳጅ የነበረው ሐዋርያ ሊሆን የቻለው? ምክንያቱም ክርስቶስ በሕይወት እንዳለና ከሙታን መነሳቱን በመረዳቱ የተነሳ ነው። ልክ እንደ ሌሎቹ የሐዋርያት እምነት፣ ልክ እንደ ቤተ ክርስቲያን እምነት፣ ልክ እንደ እኛ እምነት፣ ይህም የጳውሎስ የእምነቱ መሠረት ነው። ይህ የክርስትና ሥር መሠረት መሆኑን ማሰብ እንዴት ደስ ይላል! እኛ እግዚአብሔርን ለማግኘት የምናደርገው ፍለጋ ሳይሆን፣ ነገር ግን ከሁሉም በላይ እግዚአብሔር እኛን ለማግኘት የሚያደርገው ፍለጋ ነው። ክርስትና ጸጋና ክስተት ነው። ስለሆነም ይህንን ድንቅ ነገር መቀበል የሚችል ልብ ያስፈልጋል። የተዘጋና በምክንያት ብቻ የሚያምን ልብ ይህንን ድንቅ ነገር ማስተናገድ በፍጹም አይችልም። ክርስትና ምን መሆኑንም መረዳት አይችልም። ምክንያቱም ክርስትና ጸጋ ነው፣ ጸጋ ደግሞ መረዳትን ይጠይቃል። በግንኙነትም መገረም መቻልን ይጠይቃል። ሁላችንም ኀጢአተኞች ነን። ነገር ግን ኀጢአተኛነታችን እንዲሁ ለይስሙላ በወረቀት ላይ ብቻ ሰፍሮ የሚቀር ከሆነ ቅዱስ ወንጌላችን እንደሚነግረን በፋሲካ ዕለት ጎህ ሲቀድ ወደ ኢየሱስ የመቃብር ስፍራ ሄደው የመቃብሩ ክዳን የነበረው ድንጋይ ተንከባለው እንዳገኙት ሁሉ እግዚአብሔር ለእኛም ያልጠበቅነውን ፍሬ እንደሚሰጠን ማመን ይገባናል። እያንዳንዳችን በውስጣችን ይነስም ይብዛም የቀብር ስፍራ ይገኛል። ወደዚያም በመሄድ እግዚአብሔር ከሞት የማንሳት ብቃት እንዳለው ማየት ይጠበቅብናል። በዚያም ሁሉም የስቃይ፣ የሽንፈት፣ የጨለማ ቦታ አድርገው በሚቆጥሩ ስፍራ ደስታና ሕይወት የሚገኝበት ስፍራ ይሆናል። እግዚአብሔር በጣም ደረቅ ከሚባል ድንጋይ መሃል ውብ የሆነ አበባን ያበቅላል። ክርስትና ማለት ሥር መሠረቱን በሞት ላይ ያደረገ ነገር ሳይሆን ጠላታችንን ድል የነሳው የእግዚአብሔር ፍቅር ከእኛ ጋር መሆኑን ማወቅ ማለት ነው። ሐዋርያው ጳውሎስ ሞት ሆይ ድል መንሻህ የት አለ? ሞት ሆይ ሰውን የምትጎዳበት ኃይል የት ነው? ይለናል። በዚህ የፋሲካ ሰሞን ይህ ድምፅ በልባችን ውስጥ ያስተጋባል። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ስትከታተሉት የቆያችሁት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቅዱስ ጴጥሮስ አደባባይ ለተገኙ ምዕመናንና የአገር ጎብኚዎች ያስተላለፉትን የጠቅላላ አስተምሮ ነበር። አብራችሁን ሆናችሁ ስላዳመጣችሁን ከልብ እናመሰግናለን።